ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይለናል ሐዋርያው ጴጥሮስ። ወዳጆቼ ዛሬ የእምነታችሁ ወገብ የላላ የተፈታ በብዙ ነገር ኖ ጉልበታችሁ የእምነታችሁ የተፈረከረከ ምን ይሻለኛል የድሮ እምነቴ ከርቶኛል እንደ ድሮ አልዘምርም እንደ ድሮም አልጸልይም የእግዚአብሔርንም ቃል ካነበብኩኝ ነው ሳምንታትና ወራት አልፈውኛል የምትሉ ካላችሁ በዚህ ሰዓት እግዚአብሔር በድንቅ ሁኔታ ሊገናኛችሁ እነሆ በቤታችሁ አለ። ደስ ይበላችሁ ወዳጆቼ፣ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምናገኘውን ጸጋ ፈጽመን ተስፋ እንድናደርግ ቃሉ ይናገረናል ይመክረናል። ዛሬስ ያንን ተስፋችንን የሚገለጠው መድኃኒታችንን የእግዚአብሔር ልጅ ኢየሱስ ክርስቶስን ተስፋ አድርጋችኋልን? ወይስ በነገር ሁሉ እነሆ አይምሯችሁ ተይዞ ዝላችኋል? እግዚአብሔር ለእያንዳንዳችን ብርታቱን ይስጠን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን በዛሬው ምሽት ደግሞ ድንቅ ነገርን ያስተምረናል። እስቲ በማስቀደም ዝማሬ እናል።
አጣይ ጀገኝ ምበርታን ምለም ምራባይ ጀገኝ ም Ka shine guzu
እግዚአብሔር ስለዚህ ዝማሬ እየተመሰገነ ነው። በዝማሬ ያገለገለን ወንድማችንን እግዚአብሔር ባገልግሎቱ አብዝቶ ይባርከው። ንጸልይ። ልዑል እግዚአብሔር ሆይ እናመሰግናለን። እንደገና ደግሞ ጌታ ሆይ አሁንም አንድ የምህረት ቀን ሰጠህንና በፊትህ ደግሞ እንድንገኝ አደረከን። አቤቱ እግዚአብሔር ሆይ በውሏችን ስፍራ በወጣንበት እግሮቻችን በረገጡበት ስፍራ ሁሉ አንተ እየመራህንና እየጠበከን እንደገና ደግሞ እግዚአብሔር አምላካችን ሆይ ከቃልህ ማድ መካፈል እንድንችል ይህንን ጊዜ ሰጥተህናል። ጥበቃህ በስቶልናል። እግዚአብሔር ሆይ እጅግና መሰግናለን። እኔ ባሪያህ ጸልያለሁ ጌታ ሆይ ወገኖቼ በዚህን ሰዓት ባልጋ ቁራኛ ተይዘው በብቸኝነትም ደግሞ እግዚአብሔር ሆይ በአንድ ታዛ ስር በአንድ ጥላ ስር እግዚአብሔር አምላኬ ቆዝመው ቁጭ ያሉትን በጦር ሜዳ እግዚአብሔር አምላኬ በቀበሮ ጉድጓድ ቁጭ ብሎ የሚያዳምጡህን አቤቱ እግዚአብሔር ሆይ በእስር ቤት ደግሞ ተስፋ አጥተው አንተን የሚጠባበቁትን ሁሉ እንድትገናኛቸው ቃልህንም ደግሞ ልከ እግዚአብሔር አምላኬ ማንነትህን እንድትገልጥላቸው ጸልያለሁ። ጌታ ሆይ ሁሉን ነገር አንተ እንደ ፈቃድህ አድርግ እንደ ፈቃድህ አከናውን እኛነታችንን ግዛ የሚኖረንንም ጊዜ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ማጮች በትላንትናው ምሽት ክፍለ ጊዜያችን ከዮሐንስ ወንጌል ምዕራፍ 1 የመጥምቁ ዮሐንስ ምስክርነት፣ የእንድሪያስ ምስክርነት፣ የፊሊጶስ ምስክርነት፣ የናትናኤል ምስክርነትን አንድ ባንድ አንስተን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ረድቶን አብረን የምናጠናው ክፍል የዮሐንስ ወንጌል ምዕራፍ 2ን ይሆናል። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 2ን አውጡ። የዚህ ምዕራፍ አብይ ሐሳቡ ኢየሱስ በቃና ዘገሊላ ሰርግ፣ ኢየሱስ በፋሲካ ወቅት በኢየሩሳሌም ቤተ መቅደስን አጸዳ፣ ከኒቆዲሞስ ጋር ያደረገው ውይይት የሚሉት ናቸው። ኢየሱስ በቃና ዘገሊላ ሰርግ። በዚህ ምዕራፍ የምናገኘው ወገኖቼ ታላቅ አጋጣሚ በቃና ዘገሊላ ለሰርግ በተጋበዘበት ቦታ ኢየሱስ የመጀመሪያውን ተአምር ማድረጉ ነው። ቁጥር 11 ኢየሱስ ይህን ምልክቶች መጀመሪያ በገሊላ ቃና አደረገ ይላል። አንዳንድ ሰዎች እንደሚሉት ኢየሱስ ክርስቶስ በልጅነቱ በግብጽ በነበረበት ጊዜ ከሌሎች ልጆች ጋር ሆኖ ከጭቃ እርግቦችን ይሰራ ነበር፣ ሲነካቸው ደግሞ ነፍስ ዘርቶባቸው ይበሩ ነበር የሚል ተረት አላቸው። እኔ ያስገርመኛል፣ ለነዚህ ሰዎች ይህ መልስ ሊሆናቸው እንደሚችል አስባለሁ። ታሪኩ ለልጆች የሚጥም ሊሆን ይችላል፣ ይሁን እንጂ እውነት አይደለም። በግብጽ በነበረበት ጊዜ ኢየሱስ ምንም ተአምር አላደረገም። የመጀመሪያውን ተአምር ጌታ ኢየሱስ ያደረገው በቃና ዘገሊላ ነው። በቃ ከሁሉም ይልቅ የሚያስገርመው ደግሞ እርሱ በመጀመሪያ ከእግዚአብሔር ጋር የነበረና እርሱ ራሱም እግዚአብሔር መሆኑ ነው። በስጋ ተገለጠ። የመጀመሪያዎቹን 30 አመታትም በናዝሬት ነው የኖረው። እዚህም ላይ ቢሆን ዮሐንስ ስለ ጊዜና ስለ ስፍራ እንደሚናገር አስተውሉ ወገኖቼ። በሶስተኛውም ቀን ይላል ጌታ አገልግሎቱን የጀመረው በዚህ ሁኔታ ነበር ማለት ነው። ቁጥር 1 እና 2ን ተመልከቱ። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙበት ማርያም ሰርጉ ቦታ የተገኘችው ከሰርጉ ባለቤቶች ጋር ዝምድና ስለነበራት ወይም ደግሞ ከሙሽራው ካንዱ ዝምድና ስለነበራት ነበር። ምንም እንኳ ይህ ግምት ቢሆንም እውነት ሊሆን የሚችልበት ሰፊ ምክንያት ይኖራል። ጌታ ኢየሱስና ደቀ መዛሙርቱ ወደ ሰርጉ ተጠርተው ነበር። ጊዜው በሶስተኛው ቀን እንደነበር ተናግሯል። ምናልባትም በ27 ዓመተ ምህረት የካቲት ማለቂያ ወይም መጋቢት መጀመሪያ ላይ ሊሆን እንደሚችል ይገመታል። ዮሐንስ ስለ ቦታው በሚገባ ነግሮናል። ባለፈው ምዕራፍ በቤተ ሳይዳ ሆኖ ነበር ያየነው። አሁን ደግሞ በቃና ዘገሊላ ሆኖ እናየዋለን። ቁጥር 12 ላይ በቅፍርናሆም፣ ቁጥር 13 ደግሞ በኢየሩሳሌም ሆኖ እናየዋለን። ተመልከቱ እንደገና፣ በቁጥር 12 ላይ በቅፍርናሆም ሆኖ፣ በቁጥር 13 ደግሞ በኢየሩሳሌም ሆኖ ነው የምናገኘው። ዮሐንስ የነገሮችን ቅደም ተከተልና ቦታ ጭምር ነው የሚናገረው። የኢየሱስ እናት በዚያ ነበረች ይላል። በዮሐንስ ወንጌል ውስጥ አንድም ጊዜ ማርያም ተብላ አልተጠራችም። በጣም ያልተለመደ ጥያቄ ይዛ ወደ ኢየሱስ መጣች። እስቲ ምን እንዳለችው እንስማ። ቁጥር 3ን ተመልከቱ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ጥያቄው የቀረበለት ከወይን ጠጁ ጋር በተያያዘ ሁኔታ ነበር። በዚያ ዘመን ወይን በየዕለቱ ከገበታ ላይ መታጣት ከሌለባቸው ነገሮች አንዱ ነበር። ይሁን እንጂ ስካር በፍጹም የተወገዘ ነበር። ሰርግ ሃይማኖታዊ በዓል ነው። ሰርጉ ላይ የተገኙት ሰዎች በብሉይ ኪዳን የሚያምኑ ሰዎች መሆናቸውን አንዘንጋ። ሰርጉ ወደፊት ለሚሆነው ሰርግ ምሳሌ ነው። ክርስቶስ ምድራዊ አገልግሎቱን የጀመረው በሰርግ ነበር ወገኖቼ። የሚፈጽመውም ቤተክርስቲያንን በሚያሳትፍ ሰርግ ነው። ቤተክርስቲያን ሙሽራው ለመሆን ራስዋ ለርሱ ታቀርባለች። ይህ የመጀመሪያው ተአምራቱ ነው። ሙሴ ያደረገው የመጀመሪያው ተአምር ውሃን ወደ ደም መለወጥ ነበር። ይህንን ታስታውሳላችሁ። ሕግ የተሰጠን በሙሴ በኩል ነበር። ጸጋና እውነት ግን በኢየሱስ ክርስቶስ አማካይነት ተሰጥቶናል። ምን አይነት አስደናቂ ንጽጽር ነው! ለመሆኑ ወገኖቼ ማርያም እንደዚያ ስትል ምን ማለቷ ነበር? በመጀመሪያ ደረጃ ያ ቤተሰብ በጣም ደሃ መሆን አለበት። ምክንያቱም በቂ ወይን ጠጅ ለተጋባዡ አላዘጋጀም ነበር። ቤንጋል የተባለ ጸሐፊ ይህንን ቃል ሲያብራራው ማርያም ለጌታ ወይን ጠጅ አልቆባቸዋል ያለችው እርሱና ደቀ መዛሙርቱ እንዲሄዱ ለስለስ ባለ ሁኔታ መናገሯ ነበር ይላል። ካልቪን እንደሚለው ደግሞ ወይን ጠጁ አልቋል፣ እንግዲህ ያለህን ትምህርት ለተጋባዦቹ ማቅረብ ትችላለህ ማለቱ ነበር ብሎ ሐሳቡን ያቀርባል። ይሁን እንጂ በበኩሌ ማርያም እንደዚያ ያለችው በሁለቱም ምክንያት ነው ብዬ አላስብም። ወይን ጠጁ አልቋልና ወይም ደግሞ ጠጁ አልቋልና ማስተማርህን ቀጥል ለማለት እንዳልተናገረች አስባለሁ። ማርያም ወይን ጠጅ እኮ የላቸውም ማለችው። ይህ ወገኖቼ ትክክለኛ ጊዜ ነውና ታምር አድርግ ለማለት እንደሆነ ነው የምረዳው። አስተዋላችሁ? ማርያም ወይን ጠጅ እኮ የላቸውም ያለችው ትክክለኛ ጊዜ ነውና ታምር አድርግ ለማለት እንደሆነ ነው የምረዳው። እንደምታስታውሱት መልአኩ ገብርኤል መጥቶ መሲህ ከርሷ እንደሚወለድ በነገራት ጊዜ ማርያም ወንድ ሳላውቅ ይህ እንዴት ይሆናል በማለት የድንግል መውለድን አስመልክታ ጥያቄ አቅርባ ነበር። ታስታውሳላችሁ አይደል? ሉቃስ 1:34ን ተመልከቱ። መንፈስ ቅዱስ በርሷ ላይ እንደሚመጣና ከርሷ የሚወለደውም ቅዱስ እንደሚሆን ገብርኤል ነገራት። ማርያምም እነሆኝ የእግዚአብሔር ባሪያ በማለቷ እምነቷንና ምን ያህል ለእግዚአብሔር ፈቃድ እንደምትገዛ አሳይታለች። ከዚያን ጊዜ አንስቶ በቀጣዮቹ ዓመታት ሰዎች ስለ ድንግል መውለድ ሲጠይቁ ኖረዋል። ስለ ኢየሱስ ማንነትም ጥያቄ ነበራቸው። እንግዲህ ይህንን በተመለከተ ማርያም ጥሩ አጋጣሚ ተገኝቷል፣ ከድንግል መውለድህን ስነግራቸው ነበር፣ አንተ የእግዚአብሔር ልጅ መሆንህንም ስነግራቸው ነበር፣ የተናገርኩት ሁሉ እውነት መሆኑን እንዲያምኑ ታምር የምታደርግበት ጊዜ አሁን ነው ማለቷ ነበር። ኢየሱስ ግን በጣም ግልጽ መልስ ሰጣት። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስካፋቸውም ሞሏቸው የሚልን ቃል በቁጥር 6 እና 7 ላይ እናገኛለን። እስቲ ስለ እነዚህ 6 የውሃ ጋኖች እናስብ። በአይሁድ የማንጻት ልማድ መሠረት ጋኖቹን ለማንጻት ሥርዓት የሚጠቀሙበት ነበር። ያ ቤተሰብ ድሃ ቤተሰብ ስለ ነበር ምናልባት የተሸራረፉና ከሰውም ዓይን ዞር እንዲሉ ጓሮ የተቀመጡ ጋኖች ሊሆኑ ይችላሉ። ማንም ልብ ብሎ ይመለከታቸዋል ብለው እነዚህ ሰዎች አላሰቡም። ጌታ እነዚህ ጋኖች ወደ ሕዝቡ ፊት እንዲመጡ ሲናገር ሳይደነግጡ እንደማይቀር አስባለሁ ወገኖቼ። ከዚያ በኋላ ምን ማድረግ እንደነበረባቸው ቅደም ተከተሉን ነገራቸው። እነርሱም በተናገሩት መሠረት እስካፋቸው ድረስ ውሃ ሞሏቸው። እስቲ ቁጥር 8 እና 10 ምን እንደሚል እንመልከት። ከቁጥር 8 እስከ 10 ያለውን ስፍራ ተመልከቱ። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። አድማጮቼ፣ ይህ ወይን ጠጅ የሚያሰክር ነበር ወይስ የማያሰክር ወደሚል ክርክር እንድንገባና ከዋና ሐሳባችን እንድንርቅ አልፈልግም። እዚህ ላይ ዋና ጉዳዩ ነው የቀረበው ይህ አይደለም። በዚህ ላይ ተመስርተን አንድ አይነት ማጠቃለያ ለመድረስ ሙከራ የምናደርግ ከሆነ ስህተት ላይ ነው የምንወርቀው። አንድ ነገር ልብ አድርጋችኋል? አንድ የጎደለ ነገር አለ። ለመሆኑ ሙሽሪት የታለች? ሙሽሪትን አስመልክቶ በክርስትና ህይወት ዘመናችሁ አንድም ቀን እንኳን አስባችሁ ታውቃላችሁ? ስለ ሙሽሪቷ የተነገረ ነገር ምንም የለም። እንደሚታወቀው ሁሉ በሰርግ ውስጥ ሙሽሪት ከፍተኛ ስፍራ አላት። በአገልግሎት ዘመኔ ወገኖቼ ብዙ የሰርግ ስነ ስርዓቶችን ተጋብዤ ተካፍያለሁ። በዚያ ቀን ማንም ለሰባኪው ይህን ያህል ደንታ የለውም። ሌላው ቀርቶ ከናቱና ካባቱ እንዲሁም ከእት ከወንድሞቹ በቀር ለሙሽራው ብዙዎች ደንታ የላቸውም። በዘመናት ልምዴ እንዳየሁት ግን የሰው ሁሉ አይን ሙሽሪት ላይ ነው የሚያርፈው። አይደለም እንዴ? እርሷን ለማየት ሁሉም ይጓጓል። ቃና ዘገሊላ ላይ በተደረገው ሰርግ ሙሽሪት ምን አይነት ልብስ ለብሳ ነበር? ምንም የምናውቀው ነገር የለንም። ምክንያቱም በዚህ ታሪክ ትልቅ ስፍራ የተሰጠው ለኢየሱስና ለባዶቹ የውሃጋኖች ነው። ወዳጆቼ ከዚህ የምናገኘው ጠቃሚ ትምህርት አለ። ኢየሱስ ባዶጋኖች በውሃ እንዲሞሉ አደረገ። ተአምሩ የተደረገው ውሃውን እየሞሉ ያሉ እንደነበር አስባለሁ። እየቀዱ ለእንግዶቹ ሲሰጧቸው ወይን ሆነ። እኔና እናንተ ከዚህ የምናገኘው መንፈሳዊ ትምህርት አለ። ጌታ ኢየሱስ በእኔና በእናንተ እንደ ውሃው ጋኖች ይጠቀምብናል። ምናልባትም እንደነዚያ ውሃጋኖች የተሸራረፍንና የተጎዳን እጓሮም ደሞ የተጣልን ልንሆን እንችላለን። የሰዎችን ትኩረት የማንስብ ስለሆንም ወደ ኋላ የምንባል ልንሆን እንችላለን። ይሁን እንጂ በዚያም ሁኔታ እንኳ ጌታ ሊጠቀምብን ይፈልጋል። እግዚአብሔር ይመስገን። ውሃ ሊሞላብን ይፈልጋል። ውሃ ምንድን ነው? ውሃ የእግዚአብሔር ቃል ነው። አስተውሉ ወገኖቼ፣ ጌታ እኔና እናንተን በቃሉ ሊሞላን ይፈልጋል። በእግዚአብሔር ቃል ከተሞላን በኋላ ያ ቃል እየተቀዳ ለሌሎች ይደርሳል። እየተቀዳ ለሌሎች የሚሰጠው ውሃ እንዴት እንደሆነ ልንገልጾ በማንችለው ሁኔታ ወይን ጠጅ ይሆናል። በመንፈስ ቅዱስ ኃይል አማካይነት የሚሰራ የደስታ ወይን ጠጅ ይሆናል። እግዚአብሔር ይመስገን። ኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። ያን ውሃ በሰዎች ሕይወት ውስጥ ተአምር እንዲሰራ የሚያደርግ መንፈስ ቅዱስ ነው። እንዴት እንደሆነ ልገልጽ ባልችልም ሲፈጸም ግን አይቻለሁ። አሁን እዚህ ቁጭ ብዬ እንኳ የሬዲዮ ፕሮግራሜን ሰምተው ደህንነትን ያገኙ የብዙ ሰዎች ደብዳቤን መመልከት እችላለሁ በጠረጴዛዬ ላይ። እንዴት እንደሆነ ግን ልገልጸው አልችልም። ከዓመታት በፊት እዚሁ አዲስ አበባ ውስጥ ለተወሰኑ ክርስቲያን ወገኖች እያገለገልኩ እያለ በቅርቡ ጌታን ያገኙና በአንድ የምሽት ክለብ ውስጥ ይሰሩ የነበሩ ባልና ሚስት አገኘው። ባልና ሚስቱ ያላቸውን ችሎታ ሁሉ ጌታን ለማገልገል እንደሚያውሉት ነግረውኝ ነበር። አባባላቸውን አልወደድኩላቸውም። ምን አይነት ችሎታ እንዳላቸው ስጠይቃቸውም የሚመልሱት ጠፍቷቸው ተደነጋገሩ። እኔም ኢየሱስ እኛን የተረከበን እንደ ኃጢአተኞች ነው፣ የራሳችን የሆነ ለእርሱ የሚጠቅም ምንም ነገር እንደሌለንና በቃና ዘገሊላ ስለ ተደረገው ተአምር ነገርኳቸው። በተአምር ወደ ወይን ጠጅ የተለወጠ ውሃ ለሰዎች ሲታደል በእርሱ ለሚታመን ሁሉ አዲስ ፍላጎትንና ደስታን እንደሚሰጣቸው አበክሬ ነገርኳቸው። የሰጠኋቸውን ምክር ተቀበሉኝ። እስካሁን ድረስ ወዳጅነታችን እንደ ተጠበቀ ነው። ከጥቂት ዓመታት በኋላ እነዚያኑ ባልና ሚስት አገኘኋቸው። እግዚአብሔር እየተጠቀመባቸው እንደሆነም ከምስክርነታቸው ተረዳሁ። ይሁን እንጂ የተጠቀመባቸው ከምሽት ክለብ ይዘው በመጡት ችሎታ ወይም ሙያ አልነበረም። በሕይወት ቃል ውሃ ሞላቸው። እግዚአብሔር ይመስገን። ወገኖቼ እኔንና እናንተን ጌታ ኢየሱስ ክርስቶስ እንዴት እንዳሸነፈንና ልባችንን ለርሱ ፍቅር እንዴት እንደማረከው እንዴት እናውቃለን? የርሱ ጥበብ ድንቅ ነው። ኦ ውዳችን ድንቅ ነው።
I'm the one that 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 I'm the one that
እግዚአብሔርን ስለዚህ ዝማሬ አብዝተን እናመሰግናለን። ያገለገለንን ወንድማችንን ተስፋዬንም ባለበት ስፍራ እግዚአብሔር አብዝቶ ይባርከው እንላለን። ቁጥር 12 ነው ተመልከቱ ወገኖች። ከዚያም በኋላ ከናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ ይላል። ምናልባትም ይህ የሚያመለክተን የናዝሬት ሰዎች ኢየሱስን ለመቀበል ስለተቸገሩበት ጊዜ ይሆናል። በመቅራብ ውስጥ ከትንቢተ ኢሳይያስ መጽሐፍ ሲያነብ የሰሙ ሰዎች ይህ የዮሴፍ ልጅ አይደለምን ይሉ ነበር። ሉቃስ 4 ቁጥር 22 ልብ ይሏል። ምናልባት በዚያ ወቅት ቢገሉት ፈቃዳቸው ነበር። ለዚህም ነው ያገልግሎቱን መነሻ ቦታ በቅፍርናሆም ያደረገው። በበኩሌ እንደምረዳው በሶስት አመት ያገልግሎት ዘመኑም ቢሆን ያገልግሎቱን ማከል ያደረገው እዚያው ቅፍርናሆም ነበር። ቁጥር 13 ንኒ ኢየሱስ በኢየሩሳሌም የነበረውን መቅደስ በፋሲካ በዓል ሰሞን አነጻ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ ይላል። እዚህ ላይም ቢሆን ስለ ቦታ ያመለክታል። ዮሐንስ በቃና ዘገሊላ ጀመረ፣ ወደ ቅፍርናሆም ሄደ፣ አሁን ደግሞ በኢየሩሳሌም ነው። ዮሐንስ ስለዚህ ፋሲካ በዓል ሲናገር የአይሁድ ፋሲካ ማለቱን አስተውሉ። ሌላ ጊዜ ግን የጌታ ፋሲካ በመባል ይታወቃል። ይህ በዓል እንዲሁ ሃይማኖታዊ ስርዓት የሚከበርበት ይህን ያህል ከበድ ያለ ትርጉም የማይሰጠው በዓል ነው። አሁን ግን ለዘመናት ሁሉ የፋሲካዎች በዓል ሲያመለክተው ክርስቶስ መጥቷል፣ ፋሲካችን ክርስቶስ ታርዷልና ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 5 ቁጥር 7 ላይ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጌታችን ወገኖቼ ወደ ኢየሩሳሌም ሄደ። ይህ የሆነው በአገልግሎቱ መጀመሪያ ላይ ሳይሆን ምናልባትም በመጀመሪያ ዓመት መጨረሻ ላይ ሊሆን ይችላል። እያንዳንዱን አይሁዳዊ ወንድ በዓመት 3 ጊዜ ማለትም በፋሲካ በዓል፣ በመከር በዓልና በዳስ በዓል ወደ ኢየሩሳሌም መውጣት ነበረበት። ፋሲካን ለማክበር ወደ ኢየሩሳሌም ሄደው በግምት ወደ ሚያዝያ 14 አካባቢ እንደሚሆን ይታሰባል። ስለዚህም ዮሐንስ ስለቦታም ስለቀን ቆጠራም ያሳሰበነው ማለት ነው። የተከበራችሁ አድማጮቻችን በየጊዜው ከሀገር ውስጥና ከውጭ ሀገር የምጽፉልን ደብዳቤዎቻችሁ ይደርሱናል። እኛም ጌታ በረዳን መጠን የደብዳቤ አገልግሎታችንን በማስፋት እናንተን በማገልገል ላይ እንገኛለን። ነገር ግን በምጽፉልን ደብዳቤዎቻችሁ ላይ ሙሉ አድራሻችሁን ጠቅሳችሁ ስለማትልኩልን የጠየቃችሁትን ጽሑፍ ወይም ጥያቄ መልሰን ለእናንተ ለመላክ አስቸጋሪ ሆኖ አግኝተናል። ስለዚህም ሙሉ አድራሻዎቻችሁን በየጊዜው ብትልኩልን እኛም ደግሞ የጠየቃችሁትን ለእናንተ መልሰን ለመላክ አንቸገርም ማለት ነው። ሰላም ሁኑ። ያለኝን ከመክሰር ለዓለም ሰጥቼ ያድምቅቴ ሁሉ አሁን ከኔ ዘንድ የለምና በባዘን መካኝ ሰልችቶኛልና አደራ ጌታ
ሆኝ ነበር ያኔ በግል ምገባው ከቤት ወጥቼ መሞቴን ሳላውቀው መቅበዝበዜ ታይቶ መንፈስ እጅ በያዟልና ወደ ራፍ መግባት ናፍቅ ያለውና አደራ ጌታ ሰማይ ለኔ ደም ሰማይ መመሪያም ይሆነኝ ከክፉ የሚጠብቀኝ ደም ሰማይ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።